ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። በመጀመሪያው ዘገባችን ኢትዮጵያዊ ሙዚቀኛ ቴዲ አፍሮ ኢትዮጵያ አልበሙን ለማስመረቅ መከልከሉን በፌስቡክ ገጹ አስታውቋል። በዚህ ላይ የህዝብ አስተያየት ሰብስበናል።
የግለሰብ ነጻነት የመፈጊያ ያህል መስሎ ነው የሚሰማኝ ለኔ እንደ ግለሰብ ማለት ነው።
እናንተ ማስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። በሌላ ዜና ደግሞ በሶማሊያ የሚንቀሳቀሰው ጽንፈኛ ቡድን አልሸባብ በሚቀጥሉት 4 ዓመታት ውስጥ እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና መሪ ተናገሩ።
United States to a large degree, you know, we try to work with Amazon.
United States በአብዛኛው ከአሚሶም ጋር የምታከናውነው ተግባር እነዚህን ኩነቶች ማስተባበር፣ አልሸባብን ከሶማሊያ ለማስወጣት የሚሰነዘሩ ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትለን ድል መተን የሶማሊያ ብሔራዊ ህዝብ ኃይሎችን ሊቆጣጠሩት ማስቻል።
ዝርዝሩን ይዘናል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የፕሬዝዳንታዊ ምርጫ ውጤት ውሳኔን የሰጠውን ውሳኔ ተመልክቶ የኬንያታ ደጋፊዎች ቅሬታ ያደረባቸው ሲሆን የራይላ ኦዲንጋ ደጋፊዎች ደግሞ በልዩ ደስታ ተቀብለውታል።
I was very happy because we were waiting for the outcome from the Supreme Court because you know
በጣም ደስተኛ ነኝ። የጠቅላይ ፍርድ ቤት ውሳኔ ምን ይሆን ብዬ ነበር ስጠብቀው የነበርኩት። ለምንድን ነው እኔ ራሴ የሰጠሁት ድምጽ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ።
በሁሉም ወገን የኬንያውያንን አስተያየት ይዘናል። አብራችሁን ቆዩ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። የኬንያ ብሔራዊ የምርጫ ኮሚሽን እንዳስታወቀው ባለፈው ወር ውድቅ የተደረገውን የድምጽ አሰጣጥ የሚተካ አዲስ ፕሬዝዳንታዊ ምርጫ እንደ አውሮፓውያን ዘመን አቆጣጠር በመጪው ጥቅምት 17 ቀን ሊካሄድ ቀጥሮ ተይዞለታል። ነጻው ምርጫና የድንበር ኮሚሽን ዛሬ ሰኞ በሰጠው መግለጫ የወቅቱ ፕሬዝዳንት ኡሁሩ ኬንያታና የተቃዋሚ መሪ ራይላ ኦዲንጋ ብቻ ናቸው ተፎካካሪዎቹ ብለዋል። ያለፈውንና ኡሁሩ ኬንያታ አሸንፈዋል የተባለበትን የምርጫ ውጤት የሀገሪቱ ጠቅላይ ፍርድ ቤት ባለፈው አርብ ውድቅ ማድረጉና ሌላ ምርጫ በ60 ቀናት ውስጥ እንዲደረግ መወሰኑ አይዘነጋም። ይህ በእንዲህ እንዳለ የኬንያ ጠቅላይ ፍርድ ቤት ፕሬዝዳንታዊ ምርጫ ውጤት ውሳኔ በኬንያታ ደጋፊዎች ዘንድ ቅሬታ ሳሲያድር፣ በተቀናቃኛቸው በራይላ ኦዲንጋ ደጋፊዎች ዘንድ ደግሞ ልዩ ደስታን መፍጠሩ ተዘግቧል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ህጻናት ሆነው ወደዚህ ወደ ዩናይትድ ስቴትስ በህገ ወጥ መንገድ የገቡ የውጭ አገር ዜጎች ወደ አገራቸው እንዳይመለሱ የሚከለከለውን ፕሮግራም ለማቆም የሚሰጡትን ውሳኔ በነገው ዕለት ይፋ ያደርጋሉ ተብሎ ይጠበቃል። እርምጃውን ለጋዜጠኞች የገለጹ ባለስልጣናት እንደተናገሩት ከሆነ ምክር ቤቱ በጉዳዩ ላይ እንዲወያይበት የስድስት ወራት የጊዜ ገደብ ይዞ ነው ውሳኔያቸው ይፋ የሚሆነው። ይህን በቀድሞ ፕሬዝዳንት ባራክ ኦባማ ብቸኛ ትዕዛዝ ስራ ላይ የዋለውን ህግ የምክር ቤት አባላት እንዳልተነጋገሩበትም ታውቋል። ማን ያውቃል አሉ ባለስልጣናቱ፣ ፕሬዝዳንቱ ሐሳባቸውን ሊለውጡ ይችላሉ። ይህ በህፃናት እድሜያቸው በህገወጥ መንገድ ወደ ዩናይትድ ስቴትስ የገቡ ዜጎች ወደ ትውልድ አገራቸው እንዳይመለሱ የወጣው ፕሮግራም ወደ 800 ሺህ የሚሆኑና የሥራ ፈቃድ ያላቸው ቤተሰቦች ከልጆቻቸው ጋር እንዲቆዩ መርዳቱም ታውቋል። ከማሪታይም ጋር በተያያዘ ባለፈው ግንቦት ወር በጎረቤቶቿ ቪየትናም እና ቻይና መካከል የሚታየው የባህር ውዝግብ እያየለ መሄዱ ተሰምቷል። ይሁንና ቪየትናም ያንን ያህልም የሰፋ ድጋፍ ስለሌላት ቁጣዋ እንደዚሁም አቅሟም አነስ ብሎ ታይቷል። ቤጂንግ ባለፈው ሳምንት ቶንኪን በተባለው ባህረ ሰላጤ ያካሄደችው ወታደራዊ ልምምድ ከሃኖይ የውጭ ጉዳይ ሚኒስትር ይፋ ባደረጉት ተቃውሞም የተገለጸ ሆኗል። በስተመጨረሻም የደቡብ ኮሪያ ጦር ዛሬ ሰኞ ወደ ጃፓን ባህር ያደረገው ተከታታይ የሚሳኤል ተኩስ የሰሜን ኮሪያን የኒውክሌር ጥቃት ለመቃወም በሚመስል መልኩ የተቃጣ መሆኑ ተነግሯል። ለምሽቱ ያሉን ዜናዎች እነዚሁ ናቸው። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ዛሬ አብራችሁ የማመሸው ሄኖክ ሰማግዘር ነኝ። ኑ አብረን ካድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
ኢትዮጵያዊ ሙዚቀኛ ቴዲ አፍሮ የኢትዮጵያ አልበሙ ምርቃት መከልከሉን በፌስቡክ ገጹ አስታውቋል። እስኪ ቴዲ አፍሮ በፌስቡክ ገጹ ካሰፈረው ጽሑፍ እናስደምጣችሁ። የተወደዳችሁ ወገኖች፣ በቅድሚያ የከበረ ሰላምታችንን እያቀረብን ይላል። በዛሬው ዕለት ማለትም ነሐሴ 28 2009 ዓ.ም ከምሽቱ በአንድ ሰዓት ጀምሮ በአዲስ አበባ ሂልተን ሆቴል በደመቀ ሁኔታ ልናካሄድ የነበረው የኢትዮጵያ አልበም ምርቃት አስፈላጊው ዝግጅት ሁሉ ተጠናቆና ጥሪ የተደረገላቸው እንግዶች የመግቢያ ወረቀት ታድሎ ካበቃ በኋላ በሰዓታት ልዩነት ውስጥ ጉዳዩ ይመለከተኛል የሚለው የመንግስት አካል መርሃ ግብሩን ለማካሄድ እንደማንችልና ፈቃድ እንደሚያስፈልግ በመግለጽ ዝግጅቱ እንዳይካሄድ መከልከሉን ለክብሯን ወገኖቻችን ስናሳውቅ የተሰማንን ከፍተኛ ሐዘን በመግለጽ ነው ይላል የፌስቡክ ገጹ። ከላይ ለመግለጽ እንደሞከር ነው ይልና ይህን ዝግጅት ለማካሄድ ፈቃድ መጠየቅ ማለት አንድ ዜጋ የሰርግ ወይም የልደት በዓሉን ለማክበር ከዚህ በፊት ባልተለመደ ሁኔታ ከመንግስት ፈቃድ የመጠየቅን ያህል ስራ ላይ ውሎ የማያውቅ አሰራርና ከሀገሪቱ የህግ አካሄድ ጋር የሚጣረስ መሆኑን ከግምት ውስጥ በማስገባት ለጊዜውም ቢሆን ሁኔታውን ለማስቀጠል ያደረግነው ሙከራ ምንም አይነት የሙዚቃ መሳሪያና ለዝግጅቱ አስፈላጊ የሆኑ ግብዓቶች በሙሉ ወደ ሆቴሉ እንዳይገቡና ከመኪና እንዳይወርዱ መለዮ የለበሱ የመንግስት ታጣቂዎች መከልከላቸው ገልጿል። በፌስቡክ ገጹ በተፈጠረው ሁኔታ ለተደረገላቸው ክቡራን እንግዶቻችንና ለመላው ውድ አድናቂዎቻችን ይህንን ቅሬታ ያዘለ መልእክታችንን ስናስተላልፍ በመጪው ዓመት የሰላምና የፍቅር ከምንም በላይ ደግሞ በመላው ኢትዮጵያ ልጆች በእኩል አይን የሚታዩበትና የፍትህ ዘመን እንዲሆን በመመኘት ነው ይላል። ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል፣ ቴድሮስ ካሳሁን ቴዲ አፍሮ ብሏል። ይህንን ተመልክቶ የእናንተን አስተያየቶች እየወሰድን ነው። አስተያየቶቻችሁን ፌስቡክ አት ቪኦኤ አማሪክ ላይ አድርሱን። በለፍ ተቀደም ደግሞ ወደ ተለያዩ የኢትዮጵያ አካባቢዎች በመደወል የህዝብ አስተያየት ሰብስበናል። ለኢትዮጵያ መንግስትም እንደዚሁ በጉዳዩ ላይ አስተያየት ወይም ምላሽ እንዲሰጥበት በስልክ ደውለን ያደረግነው ሙከራ አልተሳካም። እንደደረሰን ሰሞኑን እናቀርባለን። እስኪ እንደዚሁ በለፍ ተቀደም ካገኘናቸው የህዝብ አስተያየቶች ጥቂቶቹን እናስተምጣችሁ።
ሰምቻለሁ፣ ግን አስተያየት የለኝም። እንዴት ደወልክ ነው?
እንደዚሁ በለፍ ተቀደም።
አስተያየት የለኝም። ምን አለ?
አመሰግናለሁ።
ሄሎ
ሄሎ፣ ጤና ይስጥልኝ።
ጤና ይስጥልኝ።
ሄኖክ ሰማግዘር እባላለሁ፣ ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውለው። የህዝብ አስተያየት እንደዚህ እየሰበሰብኩ ነበረ።
እሺ እሺ።
ቴዲ አፍሮ የኢትዮጵያ አልበሙን ለማስመረቅ ነሐሴ 28 ትናንት ማለት ነው ዝግጅት ነበረውና ይሄ በጸጥታ ኃይሎች ተሰርዞበታል። አዲስ ዓመትም ሊያሰናዳ ያሰበው ኮንሰርት እንደዚሁ ፈቃድ የለህም በሚል ተሰርዟል። እዚህ ላይ የህዝብ አስተያየት እየሰበሰብኩኝ ነበረ። ሰምተው ከሆነ ዜናውን ምን አይነት ሐሳብ ያደረቦት?
የግለሰብን ነጻነት የመንፈግ ያህል መስሎ ነው የሚሰማኝ ለእኔ እንደ ግለሰብ ማለት ነው።
እንዴት የግለሰብ ነጻነትን እንደ መንፈግ ሲሉ?
ለምሳሌ ከአሁን በፊት ብዙ አርቲስቶች አሉ፣ ብዙ አርቲስቶች ማለት ነው። እና እንደዚህ አዲስ አልበም በሚያወጡበት ሰዓት ያለምንም የመንግስት ፍቃድ ወይም ያለምንም ጥያቄ በፈለጋቸው ቦታ እነሱ ኦርጋናይዝ ማድረግ በፈለጉበት ቦታ አድናቂዎቻቸውን ጠርቶ ሲያስመርቁ አውቃለሁ፣ አስመርቄ አውቃለሁ።
ምን የተለየ ነገር ያለ ይመስልሃል በሙዚቀኛ ቴዲ አፍሮ?
እንግዲህ ምናልባት አሁን እንግዲህ የአዲስ የወጣው አልበም ላይ አንዳንድ ዘፈኖቹ ያው እሱ ባይልም እንግዲህ ህብረተሰቡ እንደሚለው ምናልባት የግሉን አስተያየት ሊሆን ይችላል እንትን ያለው። ግን ህብረተሰቡ ያው የልቡን የውስጡን ስለገለጸለት አሁን ከረንት ሊያገሪቱ ውስጥ ካለው ሁኔታ ጋር እያገናዘበ ብሶት መወጫ አይነት ነገር አርጎት ሊሆን ይችላል ዘፈኑንና ህብረተሰቡም ያንን ተከትሎ ወደ ሌላ አቅጣጫ ህብረተሰቡን ይስልልብናል ብሎ ስለታሰበ ይመስለኛል እንደኔ ማለት ነው። የተከለከለበት ምክንያት እንጂ እንደ ማንኛውም ዘፋኝ እንደ ማንኛውም አርቲስት አልበም ማስመረቅ መብት ሙሉ ሙሉ ዲሞክራሲያዊ መብት ያለው ይመስለኛልና በማንኛውም ግለሰብ እንዲህ ነው እንዲህ ነው ተብሎ ፕሮግራም እንዳያዘጋጅ የሚከለከልበት ምክንያት ለእኔ አይታይም። አንድ ብዬም አላስብም፣ ትክክል ነው ብዬም አላስብም።
ሄሎ
ሄሎ።
አቤት።
እንደምን ዋልክ? ደህና ዋልክ ወይ? ሄኖክ እባላለሁ። ሄኖክ እባላለሁኝ፣ ጋዜጠኛ። አዎ፣ ሄኖክ ሰማእግዜር ጋዜጠኛ ነኝ። ከአሜሪካ ድምጽ ነው የምደውልልህ፣ ጋዜጠኛ ነኝ። እንደምን አመሸ?
እግዚአብሔር ይመስገን።
ዜናውን ሰምተሃል? ምን አስተሳሰብ አደረብህ?
አዎ፣ ይለፈይ በሚለው ተሰደው።
አመሰግናለሁ። ከየት ከተማ ነው ግን?
ከተማው ደሴ ነው። በጣም የሚከብድ ነው ግን አይቻለሁ፣ እንትኑ ኤፍቪ ላይ አይቻለሁ። በጣም አሳዛኝ ነው። ያው እንግዲህ ይስተካከላል ብዬ አስባለሁ እኔ።
ይስተካከላል ስትል?
ያው የተሰረዘው ወደ እንትን ይመለሳል ማለት ነው። ይለቀቃል እንትኑ።
የቴዲ አፍሮ አድናቂ ነህ አንተ? ከየት ከተማ ነው?
ከሰበታ ነው።
ከሰበታ። ለአዲስ አመትም ዝግጅት ለታዳሚዎቹ አሰናድተው ነበር። እሱንም እንደዚሁ የተያያዘበት ሁኔታ ነው ያለው።
አዎ፣ እንደዛ ነው። ያው እኔ አይቻለሁ እንደዚህ ዛሬ ሲዲ ላይ አንብቤያለሁ።
ለምን ይመስልሃል ይሄ የሆነው?
ኬዙ እንግዲህ አይዶር ነው እንግዲህ አንድ ሰው ለቶ እንትን ብዙ ነገር አውጥቶ እንግዲህ ሲሰረዝ ይከብዳል። እንትን ነገር አውጥቶ ነው እንትን የሚለቀቅ።
በጣም አመሰግናለሁ። እሺ፣
ቴንክ ዩ። እሺ፣ ቴንክ ዩ። ፋንዶሬ ስለና ምፍሬ እሷና ክብሬ ረቤ ሳገሬ
ቴዲ አፍሮን እናመሰግናለን። የኢትዮጵያ አልበም የሚለቀበት እንግዶች የተጋበዙበት በዓሉን በተመለከተ የኢትዮጵያ መንግስትም ሌሎችም ጉዳይ የሚመለከታቸው አስተያየት እንዲሰጡበት ሰሞኑን ለእናንተ ሲሰጡበት ለእናንተ የምናደርሰው ይሆናል። በነገራችሁ ላይ መጠየቅ ያለባቸው ጥያቄዎች አሉ። አንደኛው ማን ነው የከለከለው የሚል ነው። በእርግጥ መለዩ የለበሱ ሰዎች ቢልም በፌስቡክ ገጹም ማን ነው የከለከለው? ትዕዛዙን ያስተላለፈው ማን ነው? ለምንድን ነው? በምን ህግስ መሰረት ነው የተከለከለው የሚሉትን ጥያቄዎች ይዘን ለእናንተ ምላሽ የምናመጣበት ይሆናል። ወደ ተከታዩ ዘገባችን እናልፋለን። አልሸባብ በሶማሊያ ውስጥ በሚቀጥሉት 4 ዓመታት እንደሚሸነፍ የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ተናገሩ። ከዚህ በኋላም ከሀገሪቱ የጸጥታ ኃይሎች ቁጥጥር ውጪ ሊሆን እንደማይችልም ገልጸዋል። የአዲስ አበባው ዘጋቢያችን መለስካቸው አማሃ ዝርዝሩን ይዟል።
የዩናይትድ ስቴትስ የአፍሪካ እዝ ዋና አዛዥ ጀነራል ቶማስ ዲ ወልድሃውዘር ይህን የተናገሩት በጀርመን ስቱትጋርት ከተማ የሚገኘውን የእዙን ሰፈር ለጎበኘው የምስራቅ አፍሪካ የጋዜጠኞች ቡድን ነበረ። የቡድኑ አባላት ለሰነዘሩላቸው የተለያዩ ጥያቄዎች በሰጧቸው መልሶች እንዳመለከቱት በበላይነት የሚመሩት እዝ ዋና ስራው የአፍሪካ አህጉር እያንዳንዱ ሀገር የየራሱን የጸጥታና የደህንነት ጉዳይ በራሱ እንዲፈታ ማስቻል ነው። ከአጭር ጊዜ አኳያ እዛቸው በየቀኑ አሸባሪዎችን እንደሚገድል የተናገሩት ጄኔራል፣ ዋናውና የረዥም ጊዜ ግባችን ግን የአገሮቹን ደህንነትና ሰላም ዘላቂ ለሚያደርጉ የልማት ስራዎች አስተዋጽኦ ማድረግ ነው ሲሉም ተናግረዋል። ከአሚሶም ጋር በሶማሊያ አሁን እዙ የሚያከናውነው ተግባር ከዚህ እንደማይለይ የገለጹት ጄኔራል ወልድሃውዘር አልሸባብ እየተባለ የሚጠራው አሸባሪ ቡድን እስከሚቀጥለው የሶማሊያ ምርጫ ድረስ በፍጹም እንደሚሸነፍ ተናግረዋል።
United States to a large degree, you know, we try to work with AMISOM to try to help coordinate some of the
United States በአብዛኛው ከአሚሶም ጋር የሚታከናውነው ተግባር እነዚህን ሁነቶች ማስተባበር፣ አልሸባብን ከሶማሊያ ማስወጣት፣ የሚሰነዘሩትን ድርጊቶችን ለማስተባበር መርዳት ነው። ዋናው ነገር የኋላ ኋላ አልሸባብን በታትነን ድልመተን የሶማሊያ ብሔራዊ ጸጥታ ኃይሎች እንዲቆጣጠሩት ማስቻል ነው። እና አስቀድመን እንደተቆምነው ይህ የሚከናወንበት ጊዜ እስከ መጪው የፌደራል ምርጫ ማለትም እስከ 2021 ድረስ ነው።
በተለይ በሶማሊያ ውስጥ ዛቸው ከሌሎች ተባባሪ ኃይሎች ጋር በጋራ በሚያከናውኗቸው ተግባራት የሚያጋጥም ዋና ችግር ምን እንደሆነም ጄኔራሉ ለጋዜጠኞች ዘርዘር አድርገው አስረድተዋል።
I think one of the big challenges right now is to be able to pull together all the efforts of all the countries, if you will.
በአሁኑ ጊዜ ካሉት ትልቅ ፈተናዎች መካከል አንዱ በስልጣናው መርሃ ግብር የሚሳተፉትን ሀገሮች ሁሉ ጥረት በአንድነት ማሰባሰብና ማቀናጀት ነው። ምክንያቱም አንዳንዶቹ በተቋም ደረጃ ያሰለጥናሉ፣ አንዳንዶቹ ደግሞ በታክቲካዊ ደረጃ ያሰለጥናሉ። እና እንደሚመስለኝ ካሉብን ፈተናዎች መካከል እነዚህ ሁሉ ጥረቶች ማዋሃድና ማቀናጀት ወደ አንድ አቅጣጫ እንዲሄዱ ማስቻል ነው። አንዳንድ ሰዎችን ከአፍሪካ እዝና ከተዋሃደው የአፍሪካ ቀንድ ግብረ ኃይል ወደ ሞቃዲሾ በመላክ ይህንን ስራ እንዲያግዙ እናደርጋለን።
ጋዜጠኞቹ በተለይ የአሚሶም ኃይሎችን በተመለከተ የተለያዩ መረጃዎችን እየጠቀሱ ሶማሊያን ለቀው ሊወጡ እንደሚችሉ በማስታወስ ምን ዝግጅት እንዳለም ጠይቀዋል። ጄኔራሉ የኋላ ኋላ ይሄ መሆኑ እንደማይቀር ተናግረው እርምጃው ግን ድንገተኛና እስከዛሬ የተገነባውን የሚያፈርስ እንደማይሆን ያላቸውን ተስፋ ገልጸዋል። ይህን ሂደት የተሳካ ለማድረግ እዛቸው እየሰራ እንደሆነም ተቆመዋል።
I think people need to prepare for that and I think we've said numerous occasions that
እንደሚመስለኝ ሰዎች ለዚህ ዝግጁ መሆን ይኖርባቸዋል። ብዙ ጊዜም በሚቀጥለው በ2021 የሚካሄደው የሶማሊያ ምርጫም በግልጽ ተጽፎ የሚገኝ የጊዜ ገደብ እንደሆነ ተናግረናል። እናም የአሚሶም ከሶማሊያ መውጣት የጊዜ ጉዳይ መሆኑ ግልጽ ነው። ጥረቶች እየተካሄዱ ናቸው። በጠቅላላ ለማለት የምፈልገው አሚሶም ለዘላለም ሶማሊያ ውስጥ ሊኖር ይችላል ብሎ የሚጠብቅ ሰው የለም። የጸጥታ ችግሮች አሉ። የሶማሊያ ጸጥታ ኃይሎች ራሳቸውን ችለው ይህን ችግር ለመጋፈጥ ጊዜ ይፈልጋሉ። እንደሚመስለኝ ይህንን ሁሉ ይገነዘባሉ። ይህን የሽግግር ወቅትም በተቻለ ሁሉ አንዳችም እንቅፋት የሌለው እንዲሆን እየሰራን ነው።
ጄኔራሉ አፍሪካ በህገወጥ መንገድ ሰዎችን የሚያዘዋውሩ የአደንዛዥ እጽ ነጋዴዎች፣ በሰዎች የሚነግዱ ወንጀለኞች፣ የጽንፈኛ አሸባሪዎች መተላለፊያና ምሽግ የሆነችው በሀገሪቱ የቆዳ ስፋት ምክንያት የመንግስታት አስተዳደር የማይደርስባቸው መጠጊያዎች በመኖራቸው መሆኑን ገልጸዋል። የችግሩ ምንጭ አንድ ብቻ እንዳልሆነም አስተውሰው ሙሰኛ ሹማምንትም ሌሎቹ ችግሩን የሚያባብሱ ኃይሎች እንደሆኑ ገልጸዋል። የዩኤስ አፍሪካ ኮማንድ ወይንም የዩኤስ አፍሪካ እዝ ከስድስቱ የዩናይትድ ስቴትስ መልካምድራዊ የጦር ኃይሎች እዝ አንዱ ነው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ እየተዘጋጀ የሚቀርብላችሁ የጋቢና ቪኦኤ ዝግጅት በአዲስ ሰዓት በአዲስ ስቱዲዮ ለእናንተ ይደርሳል። ከሰኞ እስከ አርብ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በዋሽንግተን ሰዓት 1 ፒኤም በቀጥታ በናይል ሳት እና በአጭር ሞገድ 19 እና 25 ሜትር ባንድ በ12000 በ110 እና በ15580 ኪሎ ሄርዝ ታገኙናላችሁ። አስታውሱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ላይቭም ጭምር @voa አምሃሪክ ዝግጅታችን ካለፋችሁ በድጋሚ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከአንድ ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ ኑ አብረን ካድማስ እንሻገር።
የጋቢና ጉዟችን ይቀጥላል። አሁን ወደ ጎረቤት ኬንያ ጎራ እንበል። ባለፈው አርብ የኬንያ ጠቅላይ ፍርድ ቤት የፕሬዝዳንታዊ የምርጫ ውጤት ላይ የሰጠው ውሳኔ በኬንያታ ደጋፊዎች ዘንድ ቅሬታ ሲያሳድር፣ በተቀናቃኛቸው በራይላ ኦዲንጋ ደጋፊዎች ዘንድ ደግሞ ልዩ ደስታን ፈጥሯል። ሁለቱ ተፎካካሪዎች ውሳኔው ከተላለፈ በኋላ ወደ ምርጫ ቅስቀሳ እንደሚገቡ የተናገሩ ሲሆን፣ ፕሬዝዳንት ኬንያታ ግን ባለፈው አርብ ውሳኔውን የሰጡትን ዳኞች በመዝለፋቸው ከኬንያ ፍርድ ቤት ዳኞች ማህበር ወቀሳ ቀርቦባቸዋል። ዘጋቢያችን ገልሞ ዳዊት ከናይሮቢ ላከው ዝርዝሩን ይዟል።
በስድስት የኬንያ ዳኞች የተላለፈው የኬንያ የምርጫ ውጤት ውሳኔ በኬንያውያን ዘንድ ልዩ ስሜትን ፈጥሯል። የተቀናቃኙ የራይላ ኦዲንጋ ደጋፊዎች የምርጫው መደገም ፍትሃዊ የሆነ የምርጫ ዙር እንዲካሄድ ይረዳል በማለት የዳኞችን ውሳኔ በጸጋ ተቀብለዋል። ለዚህም አርብለት ውሳኔው በይፋ ሲነገር በኦዲንጋ የትልድ ቦታ ኪሱሙ ከተማ እንዲሁም በተለያዩ የናይሮቢ ቦታዎች ነዋሪዎች ወጥተው ደስታቸውን ገልጸዋል። ብዙዎች ደግሞ የዳኞቹ ውሳኔ ያልተገመተ በመሆኑ ጉዳዩን በኬንያ አነጋጋሪ እንዲሆን አድርጓል። ጆን ዶምቢ ናይሮቢ ውስጥ ዝቅተኛ ገቢ ያላቸው ሰዎች በሚኖሩበት ኪቤራ ሰፈር ነዋሪ ነው።
I was very happy because we were waiting for the outcome from the Supreme Court because you know
በጣም ደስተኛ ነኝ። የጠቅላይ ፍርድ ቤት ውሳኔ ምን ይሆን ብዬ ነበር ስጠብቅ የነበርኩት። ለምንድን ነው እኔ ራሴ የሰጠሁት ድምጽ በትክክል ያልተቆጠረው የሚል ጥያቄ ነው ያለኝ። እነዚህ ሰዎች ድምጻችንን ሰርቀውብናል። ስለዚህ በጠቅላይ ፍርድ ቤት ውሳኔ በጣም ተደስቻለሁ።
የኪቤራው ነዋሪ ዶምቢ አያይዞም በ2013ቱ የኬንያ ምርጫ ጊዜ ጠቅላይ ፍርድ ቤቱ በጊዜው ተቀናቃኙ ራይላ ላቀረቡት አቤቱታ የማያሳምን ውሳኔ በመስጠቱ በርግጥ ይህን ውሳኔ ይወሰናል ብዬ አልጠበቅኩም ይላል። በተጨማሪም ይህ ውሳኔ ለሌሎች አፍሪካ ሀገሮች ራሱ የማንቂያ ደውል ነው በማለት አስተያየቱን ሰጥቷል። አብዲ ኢብራሂም ጉዮ በኬንያ ማርሳቢት ግዛት ተወልዶ ያደገ የ25 ዓመት ወጣት ነው። አብዲ በግዛቱ ማርሳቢት ውጤቱ በተሻረው ምርጫ ኡሁሩ ኬንያታ አሸንፈው የነበሩ ሲሆን ምርጫ በድጋሚ ማካሄድ ለሀገሪቱ ኢኮኖሚ እንቅስቃሴ ጥሩ አይደለም ይላል።
ሙርቲንቱ ንግዶ ጃጀብቱ ማንጀና በሳማ ዲቆዱ ዱብኑ ደብፍቲ
ይህ በጣም ከባድ ውሳኔ ነው። ወደ ኋላ ስለሚመልሰን ማለት ነው። ምርጫ ሲደረግ እዚህ ሁሉም የንግድ ተቋማት ይዘጋሉ። ስለዚህ የኢኮኖሚ እንቅስቃሴ ይገታል ማለት ነው። ሰውም በቀላሉ ስራ ማግኘት አይችልም። በኬንያ የፖለቲካ ሁኔታ ከየዕለቱ ኑሯችን ጋር በጣም ቁርኝት አለው። እኛ ብዙ የማርሳቢት ነዋሪዎች ብዙዎቻችን ጁብሊ ፓርቲን ነው የመረጥነው። ከ84% በላይ የሚሆኑት የማርሳቢት ነዋሪዎች ኡሁሩን ነው የመረጡት። ውሳኔው በጣም ነው ያስደረገጠኝ። እኛ በብዛት ወጥተን ድምጻችንን በመስጠት ነው ያሸነፍነው። ስለዚህ አሁን በድጋሚ ይካሄዳል የሚለው ውሳኔ ለኛ ጥሩ ነገር አይደለም። እኛ ድምጽ ሌቦች አይደለንም። ጁብሊ ፓርቲ ብዙ ድምጽ አግኝቷል። ቢደገምም ምንም ጥርጥር የለኝም አሁንም እናሸንፋለን።
አብዲ የኬንያ ጠቅላይ ፍርድ ቤት ዳኛ የወሰኑት ውሳኔ ባይወደውም በሀገሩ ኬንያ ከዚህ ቀደም ተሰምቶ ስለማያውቅ ዲሞክራሲ እንዲመሻሻሉ አስደስቶኛል ሲል ገልጿል። የጠቅላይ ፍርድ ቤቱ ዳኛ ዴቪድ ማራጋ ባለፈው አርብ ውሳኔውን ካስተላለፉ በኋላ ፕሬዝዳንት ኬንያታ ውሳኔውን ባንቀበልም እናከብረዋለን ሲሉ ለሀገሪቱ ሕዝብና ለደጋፊዎቻቸው አሳውቀው እንደነበር ይታወሳል። ያም ሆኖ ግን ዳኞችን የሚያጉድፍ ንግግር ሲያደርጉ በመስማታቸው ከኬንያ የፍርድ ቤት ዳኞች ማህበር ወቀሳ ቀርቦባቸዋል። ብራያን ካይምባ የኬንያ ፍርድ ቤት ዳኞች ማህበር ኃላፊ ናቸው።
The president of this country referred the president of the Supreme Court and the other judges
የሀገሪቱ ፕሬዝዳንት የጠቅላይ ፍርድ ቤቱን ኃላፊና ሌሎች የሀገሪቱ ዳኞችን ተሳድቧል። የኬንያ ህገ መንግስት አንቀጽ 159 ዝባር 1 የዳኝነት ኃላፊነት ለፍርድ ቤት እንደሆነ ያስቀምጣል። አሁንም ህገ መንግስቱ ፍርድ ቤት ነጻና ፍትሃዊ እንዲሆን ይደነግጋል። ስለዚህ በተለይ በፖለቲካው ውስጥ ያላችሁ ሰዎች የህገ መንግስታዊ ግዴታችሁን እየተወጡ ያሉ የፍርድ ቤት ዳኞችን መጎንተል፣ አላግባብ ስማቸውን ማጥፋት personal profiling እንድታቆሙ አሳስባለሁ።
ትላንት የተቀናቃኙ ፓርቲ ናሳ አመራሮች በናይሮቢ ሆሩማ ሰፈር ከደጋፊዎቻቸው ጋር ሲወያዩ የኡሁሩ ኬንያታ ተቀናቃኙ ራይላ አሞሎ ኦዲንጋ አሁንም ድምጻችን እንዲሰረቅ አንፈቅድም፣ ስለዚህ የኬንያ ምርጫ ቦርድ አሁንም ማሻሻያ ያድርግ በማለት አሳስቧል። ሁለተኛው ዙር ፕሬዝዳንታዊ ምርጫ የሚካሄደው በ60 ቀናት ውስጥ ሲሆን ተፎካካሪዎቹ በቅርቡ የምረጡን ዘመቻቸውን ይጀምራሉ። ለአሜሪካ ድምጽ ገልሞ ዳዊት ናይሮቢ።
የጋቢና ጉዞአችን በዚሁ ተጠናቋል። በፌስቡክ @ቪኦኤአማሪክ ላይ በትዊተርም እንደዚሁ @ቪኦኤአማሪክ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ሄኖክ ሰማእግዜር ነኝ። ዝግጅታችንን በቴክኒክ የመራልን ደግሞ ፋሲል ገበየው ጋር በመሆን ሰናበታለሁ። መልካም ጉዞ። በነገው ምሽት እንገናኛለን።